ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
እናመሻችሁ። የዛሬው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው መስከረም 7 2011 ዓ.ም ምሽት ዝግጅታችን ቡራዩ ላይ ያተኮረ ይሆናል።
በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት በአርበኞች ግንቦት ሰባትና በአቶ ዳውድ ኢብሳ በሚመራው ኦነግ ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ጥርጣሬና ማስረጃ መኖሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ ገለጹ።
እንትን የሚቀርበው የግንቦት ሰባትና የአቶ ዳውድ ኢብሳ ቡድን የሆነው የኦነግ ፋክሽንን ነው እንትን ለማድረግ የተሞከረው።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው ይዘናቸዋል። በሌላ በኩል ሰባት የተቃዋሚ ፓርቲዎች ድርጊቱን አውግዘው መግለጫ አውጥተዋል።
የግጭቱ ተዋንያንና ከጀርባ ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል።
መግለጫውን በጽሁፍ ያነበቡት አቶ በቀለ ገርባ ናቸው። በዚህም ላይ ዘገባ አለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ከአዲስ አበባ ወጣ ብላ በምትገኘው ቡራዮ ውስጥ የተቀሰቀሰ የጎሳ ግጭት እስካሁን ባለን መረጃ መሰረት ለ 23 ሰዎች ሞት ምክንያት መሆኑ ተገለጸ። አመጹ የተቀሰቀሰው ባለፈው ቅዳሜ በስደት የቆየው የኦሮሞ ነጻነት ግንባር ኦነግ መሪዎች አዲስ አበባ ሲገቡ ከነበረው የአቀባበል ስነስርዓት በኋላ መሆኑን ታውቋል። ዘገባዎች እንዳመለከቱት የተደራጁ የአመጽ ቡድኖች ነዋሪዎች ላይ ጥቃት ፈጽመዋል። ቡራዮ ውስጥ የንግድ ድርጅቶችንም ዘርፈዋል። በሌላ ዜና ከ2000 በላይ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርብ ጊዜ ወደ ሀገር ውስጥ ይገባሉ ሲሉ የንቅናቄው ሊቀመንበር አቶ መኮንን ተስፋይ ተናገሩ። የንቅናቄው አመራሮች በዛሬው ዕለት ወደ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አቶ መኮንን እንደተናገሩት የደምህት አባላት ወደ ሀገር ውስጥ ሲገቡ የሚቋቋሙበትን ሁኔታ ለማመቻቸት ከመንግስት ጋር ተነጋግረናል ብለዋል። በአቀባበሉ የተገኙ የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርሀ በበኩላቸው የክልሉ መንግስትና ገዢው ፓርቲ ህወሀት ከደምህት ጋር በሚያገናኛቸው ጉዳዮች አብረው ይሰራሉም ብለዋል። በሌላ ዜና የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሀሳብ ለበለጠ ድል በሚል ስያሜ 9ኛ ድርጅታዊ ጉባኤውን ነገ መስከረም 8 በጅማ ከተማ እንደሚከፍት አስታወቀ። የጉባኤው ቃል አቀባይ አቶ አዲሱ አረጋ ለጋዜጠኞች በሰጡት መግለጫ ባለፉት 3 ዓመታት በነበሩ የድርጅቱ ፖለቲካዊና ውስጣዊ እቅዶች ላይ ሪፖርት ቀርቦ በውይይት እንደሚጸድቅ ተናግረዋል። ከአጀንዳዎች መካከል አንዱ የድርጅቱን ታሪክ የሚመለከትና የነበሩትን ስያሜዎች እንዲሁም የአርማ ለውጥ የሚያደርግ መሆኑን ቃል አቀባዩ አስምረውበታል። በመጨረሻም መቄዶንያ ውስጥ ሊደረግ የታቀደውን የውሳኔ ህዝብ ሩሲያ አቅጣጫውን ለማሳየት እየሞከረች ነው በሚል የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ከሰሱ። የመቄዶንያ ውሳኔ ህዝብ ሀገሪቱ የኔቶ አባል እንድትሆን ጥርጊያቸውን የሚያመቻች እንደሆነ ነው የተገለጸው። ማቲስ አብረዋቸው ወደ መቄዶንያ ለሚጓዙ ጋዜጠኞች በሰጡት ቃል ውሳኔ ህዝቡ እንዳይሳካ ለማድረግ ሞስኮ አፍሪካ አፍቃሬ ሩሲያ ቡድኖችን በገንዘብ እንደምታማልል ምንም ጥርጣሬ እንደሌላቸው አመልክተዋል። ይህም መቄዶንያ የኔቶ አባል እንዳትሆን በተደጋጋሚ ደንቃራ የሆነችውን የግሪክ ፍላጎት የሚያሟላ ይሆናል ብለዋል ማቲስ። መቄዶንያ ለመጪው መስከረም 23 ቀን የታቀደውን ውሳኔ ህዝብ በራሷና ብቻ እንድታካሄድ እንፈልጋለን ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር ጂማቲስ አሳስበዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። አድማጮች፣ በአዲስ አበባ ከተማ በቡራዩ አካባቢ የደረሰውን ጉዳትና ዝርዝር ሁኔታውን በተመለከተ ከአዲስ አበባ ይደርሰናል ብለን ሪፖርተራችን እስክንድር ፍሬው እያጠናቀረ ያለው ዘገባ አልደረሰንም። እንደደረሰን የተሟላ ዘገባ ይዘን እንመለሳለን። በሌላ በኩል በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት ግንቦት ሰባት ና በአቶ ዳውድ ኢብሳ በሚመራው ኦነግ ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ጥርጣሬና ማስረጃ መኖሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ ተናግረዋል። በአጠቃላይ ጥቃቱና ግርግሩ ሆን ተብሎ ታስቦበት የተጀመረውን ለውጥ እንዳይሳካ የተከናወነ መሆኑንም ተናግረዋል። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል ያሉትን ሰዎች ማንነት በተመለከተ ተጠይቀው ምርመራ ከተጠናቀቀ በኋላ ይፋ እንደሚደረግም ጠቁመዋል። ማምሻውን አነጋገሪያቸው ነበር የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን። ይህንን አሰቃቂ ነው በሚል የተፈጸመው ግድያ ምን አይነት ነው አሰቃቂነቱ ስል ጠይቄያቸው ነበረ።
ያው በድብደባ በሰንጃ መውጋት በተለያየ መልኩ ነው እና በአካል ላይ የተለያየ አካል ላይ ጉዳት ማድረስ ስለሆነ ያው አንድ ጊዜ በጥይት ከመግደል እንደዚህ አይነት መግደል እና በእንደዚህ አይነት መልኩ ደብድቦ እያሰቃዩ መግደል የተለያየ ናቸው እና ስለዚህ ጭካኔ የተሞላባቸው ናቸው አገዳደሎች። በአጠቃላይ
ኮሚሽነር ዘይኑ ጀማልን ምን ያህል ሰዎች ናቸው በአሁን ሰዓት ህይወታቸው ያለፈውና የተረጋገጠው የሚል ጥያቄን አንስቼላቸው ነበር። እሳቸው እንደሚሉት እስካሁን ድረስ የተለያዩ ቦታዎች ስለሆኑ የተጣራ የቁጥር መረጃ እንደሌላቸው ነው። ነገር ግን በአሁን ሰዓት በቡራዩ አካባቢ በዚህ በተፈጸመው ጥቃት ወደ 25 የሚጠጋ ሰው ህይወት ማለፉን፣ አዲስ አበባ ደግሞ ዛሬ ይህንን ጥቃት ተቃውመው ሰላማዊ ሰልፍ ወጥተው ነበር፣ በዛ ወደ የአምስት ሰው ህይወት ማለፉን ተናግረዋል። ተፈናቃዮቹን በተመለከተ ደግሞ በተለያዩ ቦታዎች በቤተ ክርስቲያን፣ በትምህርት ቤት ሰዎች ተፈናቅለው እንደሚገኙና የተለያዩ ሰዎች ደግሞ እርዳታ እያደረጉላቸው እንደሆነም ገልጸውልናል።
የተፈናቀሉ ሰዎች ያው በተለያዩ ትምህርት ቤቶች የተወሰኑ ትምህርት ቤቶች እና ሌሎች ተቋማት ውስጥ ተጠልለው ነው የሚገኙት። ያው ቶሎ ወደ ያቸው ወደ ቋሚ ቦታቸው የመመለስ ስራ ርብር መንግስት ተደረገበት። በፌዴራል መንግስትና በኦሮሚያም ክልላዊ መንግስት መካከል ትልቅ ርብር ድርጅት ተደረገ ነው። ህዝብንም ያው ይህን መፈናቀላቸውም ይሁን ይሄ የደረሰባቸው ግፍ በከፍተኛ ሁኔታ ወጥቶ በሰላማዊ ሰልፍ ነው ያው ገዘው ዛሬ ቡራዩ አካባቢ እና ያለው ሁኔታ ይህን ይመስላል። ጉዳት የደረሰባቸው ሰዎች በአዲስ አበባ በተለያዩ ሆስፒታሎች ሕክምና እየተደረገላቸው ይገኛል።
ኮሚሽነር ዘይኑ ይህንን አደጋ ሲደርስ ይሄ ድርጊት ሲፈጸም ጥሪ ያቀርቡ እንደነበረና ፖሊስ ደግሞ በሰዓቱ አልደረሰልንም የሚል ቅሬታን እንደሚያቀርቡ አንስቼላቸው ነበረ። እንግዲህ አካባቢው ምቹ አልነበረም ወዲያውኑ ለመግባት ብለው ነበር። ምን ማለት ነው? አዲስ አበባ ከተማ አቅራቢያ ያለ አካባቢ ምቹ አይደለም የሚል ምላሽ የሚል ጥያቄን ሰንዝሬላቸዋለሁ።
በጣም ብዙ ህዝብ የሚኖርባቸው አካባቢዎች ናቸው እና ለጸጥታ ኃይሉም በቶሎ ገብቶ የሰብነት ለማዳን ያልተቻለበት እና ግራ መጀመሪያ በጣም በጣ ውድቃ ነበረ። ከዛ በኋላ ምን ብለን አይተን ሁኔታውን እንትን ብለን መንደብ ድረስ አንድ ቦታ ላይ አንድ ሴንተር ላይ ጸጥታ ኃይሎቹ በመኪና እናደርሳቸዋለን። በእግራቸው እየገቡ ቤት ላይ በቃ ዞረን ነው ገባ። በኋላ ምንም ያጋጠመ ይህን ካደረግን በኋላ ምንም አይነት ያጋጠመ እነሱ ክፍያ የሚሆን ለንብረት ዝርፊያ የለም። ከትላንት ወዲያ ይህን ማታ ቁጭ ብለን በቃ ይህን ካደረግን በኋላ አንድም የተያለ ነገር የለም። መጀመሪያ ግን አካባቢውን በደንብ ስለያለ ማለት ችግሮች ነበሩ እና ያው ትኩረታችንም ዋና ትኩረታችንም ቅድም እንደገለጽኩት አዲስ አበባ ላይ ነበረ። አዲስ አበባ ብዙ ሚሊዮን የሚቆጠር ህዝብ ነበረ የሚመጣው አንድ ስሜት ብቻ አይደለም፣ የትንኮሳ ስሜቶችን ስለነበሩ እና እነዚህ የትንኮሳ ስሜቶችን የመቆጣጠርና የመከታተል ስራ ላይ ዋና ትኩረታችን ስለነበረ አቀባበሩን በሰላም አልፎ ወደ አዲስ አበባ የገባው ወጣት በተለይ ቀድሮ በሰላም ወደ መጣበት እንዲመለስ የማድረግ ስራ ሌላው ትልቁ ውጤት ሰጥቶ እየተሰራ የነበረ ስራ ስለነበረ ትኩረት መከፋፈልም እንደነበረ ያው ማየት ይቻላል።
አቶ ዘይኑ አካባቢውን አያይዘው ሲጠቅሱ በህገ ወጥና በህጋዊ መንገድ የተሰሩ ተራርቀው የተሰሩ ቤቶች ለመኪና ማስገቢያ የማይመቹ አካባቢዎችና በአቀማመጣቸውም ፍጹም ምቹ ያልነበረ እንደሆነ ገልጸው፣ አሁን ግን አካባቢው ላይ የአዲስ አበባ ፖሊስ፣ የኦሮሚያ ፖሊስና የመከላከያ ሰራዊት ገብቶ ነገሮችን ወደ ቀድሞ ቦታ ለመመለስ ጥረት እየተደረገ ነው ብለዋል። ኮሚሽነር ዘይኑ ጀማል በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ላይ የሁለት ቡድኖች በስም ሳይጠቅሱ ሁለት ቡድኖች የነሱ አስመስለው የተደራጁ ቡድኖች ናቸው ይህን ድርጊት የፈጸሙት ብለው ነበር እና ማን ናቸው እነዚህ ቡድኖች ስል ጠይቄያቸው ነበር።
እነማን ናቸው? በጣም ቢሆን አስቸጋሪ ነው የሚሆነው። በደንብ ምርመራውን ካጠናቀቅም በኋላ ልንገልጽ ይሻላል። አሁን እርሊ ስለሆነ አንደኛ የምርመራም ሆነ የፍርድ ሂደት የሚያዛባ ስለሚሆን አሁኑኑ ዝም ብሎ ቅድመ ፍንጭ ሊሰጥሽ አስቸጋሪ ነው የሚሆነው። ግን ድርጊቱ በጣም ታቅዶ ሁለት ቡድኖች በማደራጀት ግጭቱ የሁለቱ ቡድኖች ደግሞ በአይዲዮሎጂ የሚለያዩ መሆኑን በደንብ ተሰርቶበት ሁለት በአይዲዮሎጂ የሚለያዩ ቡድኖች ውስጥ የማደራጀት ስራ በመስራት እነዚህ የአይዲዮሎጂ የሚለያዩ ቡድኖች ግጭት በማስመሰል እና ከዛ ደግሞ ይዘቱ የብሔር ቅርጽ እንዲይዝ በደንብ ዲዛይን ተደርጎ የተሰራ ነገር መሆኑን ነው ያለን ፍንጭ እስካሁን ድረስ። ይሄ በጣም አደገኛ እና ያው በአንድ በኩል ከእነዚህ ቡድኖች በሰላም ገብተው ሊታገሉ በቀንነት ወደ ሀገር ግንባታ ሊሳተፉ የገቡ ቡድኖች እና መንግስት መካከል ግብግብ እንዲፈጠር በማሰብ በሌላ በኩል ደግሞ ብሔር ግጭት እንዲፈጠር ለማድረግ እና በዚህ ሁኔታ ሀገሪቱ ተመልሳ ወደ ትርምስ እንድትገባ ታልሆ ወደ ነገር እኩይ ተግባር ስለሆነ ያው ይህን ተግባር በደንብ ህዝቡ እንዲያውቀውና እንዲያጋልጠው ማጋለጥ ሳይሆን እንዲቆም በአግባቡ መሰራት እንዳለበት ለማመልከት ነው።
እንግዲህ ሁለት ቡድኖች ሲሉ እነዛ ቡድኖች ያሏቸው ቡድኖች ስማቸውን እነማን ናቸው? እነዚህ የተባሉት ድርጅቶች በስም
እኛም የሚጠቅም ከሆነ ለነገሩ የነሱ ከመሱ ከራሳቸውም ጋር ከአንዳንዶቹ ጋር ከድርጅቱ አመራሮች ጋር ተነጋግረናል። ግን ብዙ ይጠቅማል ወይ ነው። ራሳቸው የድርጅቱ አመራሮች ወጥተው ራሳቸውም ለመናገር ዝግጁ ናቸው። ይህንን አይነት ብጥብጥ ለእኛ አይጠቅምም፣ እኛ የለንበትም የሚል ትልቅ አቋም ነው ያላቸው እና በቅርብ የገቡ ድርጅቶች ናቸው። ትልቅ ተቀባይነትም ያላቸው ናቸው።
ስለዚህ በእነሱ ስም ሌሎች እያደረጉት ነው እያሉ ነው?
አዎ በትክክል ያለምንም ጥርጥር። እነሱማ በምንም መልኩ በቅንነት መንግስትን ለማገዝ እንደውም ሀገር የማረጋጋት ስራ ለማገዝ ሰላማዊ ትግል ለማድረግ ቆርጦ የገቡ መሆናቸው መንግስት በደንብ ያውቃል። ስለዚህ ግልጽ ነው። በእነሱ ስም ለመነገድ ነው እየተሞከራለሁ። ቅድም እንደነገርኩሽ በሁለት ምክንያት ነው። አንዱ ሁለቱ በአይዲዮሎጂ የተራራቁ ስለሆኑ እነሱ ለማስመሰል የሚያመቹ መሆናቸው፣ የብሔር ግጭት ደግሞ ትልቅ የብሔር ግጭት በተለይ ትልቅ ብሔሮች እንዲጋጩ የማድረግ አላማ ያለው መሆኑን፣ ሌላው መንግስት የሰላም መግባታቸውን እንትን ብሎ እንደገና ከእነሱ ጋር እነሱ ናቸው በሚል ከእነሱ ጋር ግብግብ ሊፈጥር እንደሚችል በመገመት የተደረገ ነገር ነበር። ዲዛይን የተደረገ
ግን አሁን ይሄንን ሲሉ ምናልባት ማህበረሰቡ ትክክለኛውን መረጃ እንዲያገኝ በስም ጠቅሰው ድርጅቶቹን ቢነግሩን የበለጠ ምስጢር ከማድረግ ይልቅ የተሻለ ይሆናል ከሚል ነው። አሁንም በድጋሚ እነማን ናቸው የሚል ጥያቄ ማነሳው
ሞር እንትን የሚቀርበው የግንቦት ሰባት እና የአቶ ዳውድ ኢብሳ ቡድን የሆነው የኦነግ ፋክሽንን ነው እንትን ለማድረግ የተሞከረው።
ስለዚህ አሁን እንደሚሉኝ እነዚህ ሰዎች በአርበኞች ግንቦት ሰባት እና በኦነግ ስም ግጭቶቹ በሁለቱ መካከል የሚመስል ይዘት ያለው ነገር ተፈጥሯል ነው?
እንደዛ ነው የተፈጠረው። እንዲሁም አሁን ለምሳሌ ብዙ እንትን ነገር ላይ ያሉን አብዛኛው አሁን በተለይ ቡራዩ ላይ መጀመሪያ ከደቡብ አሁን የግንቦት ሰባት አባላት የሚመስሉ ሰዎች የኦሮሞ ተወላጆችን ቡራዩ አካባቢ ገለዋል። ከዛ በኋላ ነው የኦሮሞ ተወላጆች ደግሞ የደቡብ ተወላጆች ላይ ግድያ የጀመሩት ማለት ነው። በግልጽ ነው እንደዚህ አይነት ጥቃቶች ናቸው ያሉ። ስለዚህ ኢንዲኬሽኖቹ በሙሉ በደንብ የተቀነባበሩና በደንብ እንትን ያሉ ናቸው። ሌሎችም መረጃዎች ማስረጃዎች ጭምር አሉ። አንዳንድ ቦታዎች ላይ ያው በእጅ ስለሌሉ አሁን መናገር ስለማልፈልግ ነው እንጂ ደብዳቤዎችም ገና በእጅ ስላልገቡ ነው እንጂ ደብዳቤዎቹ በመረጃ ደረጃ ያሉኝ ደብዳቤዎች አሁን ለምሳሌ 40 ምንጭ ላይ ሰላማዊ ሰልፍ እንዲደረግ የቡራዩ ላይ የሞቱ ወገኖቻችንን በተመለከተ ሰላማዊ ሰልፍ እንወጣ የሚል ደብዳቤ ተበትኖ እንደነበር ያ ደብዳቤ እንትኑ የተፈረመው ደብዳቤው ቀኑ ሐሙስ እንደሆነ እና የቡራዩ ደግሞ እንደዚህ አይነት ጥቃት የደረሰው ቅዳሜ ጀምሮ እንደሆነ የሚያመላልሱ ዌል ፕላንድ እና ፕሪ ፕላንድ የሆነ ነገር እንደሆነ የሚያሳዩ በጣም ብዙ ፍንጮች አሉ። ሌሎችም ፍንጮች በቀጣይ እንገልጣል ፈስ ብለን
ከኮሚሽነር ዘይኑ ጀማል ጋር ሰፋ ያለ ቃለ ምልልስን ያደረግነው ሙሉውን በዌብሳይታችን ላይ ማግኘት ትችላላችሁ። አያይዘን ያነሳናላቸው ጥያቄ ግን እንደዚህ አይነት በተለያዩ ቦታዎች የሚነሱ ግጭቶች የተደራጁ ቡድኖች የፈጸሟቸው ናቸው የሚሉ መግለጫዎች እንደሚሰጡና እነዚህን ለመፍታትና እንደዚህ ያሉ ግጭቶችን ለማስቆም ምንድን ነው መደረግ ያለበት፣ ፖሊስስ ምንድን ነው የሚያደርገው የሚል ጥያቄን አንስተንላቸው ነበር። ኮሚሽነር ዘይኑ ጀማል እንዳሉት ፖሊስ ጸጥታ በማስከበር ብቻ እንዲህ ያሉ ችግሮች ሊፈቱ አይችሉም፣ ህዝቡም በራሱ የመፍትሄው አካል መሆን አለበት የሚል ምላሽ ሰጥተዋል። በሌላም በኩል የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስን አነጋግረናቸው ነበር። እሳቸውም እንዳሉት በአብዛኛው የደቡብ ክልል ተወላጆች ህይወታቸው ማለፉን ጠቅሰው በዚህም ማዘናቸውን ገልጸው ነገር ግን ሀገሪቱ ወደ ሽግግር ላይ በመሆኗ ህዝቡ ሰከን ብሎ ይህን የሽግግር ወቅት በሰላም ማለፍ እንዲቻል ጥረት እንዲደረግ ጥሪ አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ከዚሁ ጋር በተያያዘ ወደሚቀጥለው ዘገባ እናልፋለን። 7 የተለያዩ የኢትዮጵያ የፖለቲካ ድርጅቶች ሰሞኑን በአዲስ አበባ ከተማና በአንዳንድ የሀገሪቱ ክፍሎች በተቀሰቀሱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን በጽኑ አውግዘዋል። ግጭቶቹን አስተባብረዋል ያሏቸውን ከሀገር ውጭና በሀገር ውስጥ የሚገኙ ወገኖችም ከድርጊታቸው እንዲታቀቡ፣ የመንግስት አካላትም ወንጀለኞቹን በአስቸኳይ ለህግ እንዲያቀርቡ አሳስበዋል። መለስካቸው አማሃ ተከታዩን ዝርዝር ይዟል።
ዛሬ ከቀትር በኋላ እነዚህ 7 የፖለቲካ ድርጅቶች ያወጡት የጽሑፍ መግለጫ እንዳመለከተው ሰሞኑን በአዲስ አበባ ከተማና በሀገሪቱ አንዳንድ ክፍሎች የሚስተዋሉ ግጭቶች የፖለቲካ አመለካከትን መሠረት ያደረጉ ይምሰሉ እንጂ ሌላ ምክንያት እንዳላቸው ይሞግታል። እንደ መግለጫው አባባል ከግጭቶቹ በስተጀርባ መላው አገራችንንና ሕዝባችን ተስፋ ያደረገውን የለውጥ ሂደት ለማሰናከል ተግተው የሚሰሩ ኃይሎች የሚያቀናብሩት ሴራ ለመሆኑ መገመት የማያስቸግር ግጭቶች ተቀስቅሰው የዜጎችን ሕይወት እስከ መቅጠፍ መድረሱን የሚያረጋግጡ መረጃዎች በሰፊው እየቀረቡ ናቸው ብሏል። በተለይም ዛሬ በሀገሪቱ ተስፋ የሚሰጥ ለውጥ በተጀመረበትና ለውጡን ወደ አስተማማኝ ምዕራፍ ለማሸጋገር ጥረት በሚደረግበት ወቅት እንዲህ ያለ ግጭት መቀስቀሱ ማንኛውንም ቅን የሀገሪቱን ዜጋ እጅግ የሚያሳስብና የሚያሳዝን ነው ሲል ድርጅቶቹ ያወጡት የጽሑፍ መግለጫ ያስረዳል። አክሎም ይኸው የኦሮሞ ፌዴራላዊ ኮንግሬስ፣ የኦሮሞ ዴሞክራቲክ ግንባር፣ የኦሮሞ ነጻነት ግንባር፣ የኦሮሞ አንድነት ነጻነት ግንባር፣ የኦሮሞ ነጻነት ግንባር ለአንድነት፣ ሰማያዊ ፓርቲና አርበኞች ግንቦት 7 ለአንድነትና ዴሞክራሲ ንቅናቄ በጋራ ያወጡት መግለጫ ወንጀሉን የፈጸሙና ያስተባበሩ አካሎችን በጽኑ አውግዘዋል። የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ
መስከረም 6 እና 7 ቀን 2011 ዓ.ም ተሰብስበን የግጭቱን አሳሳቢነትና የደረሰውን የጉዳት መጠን ከመገመገምን በኋላ ግጭቱን የቀሰቀሱትም ሆነ በግጭቱ በመሳተፍ በሰው ሕይወት አካልና ንብረት ላይ ወንጀል የፈጸሙ ግለሰቦችን ወይም ቡድኖችን በጽኑ እንደምናወግዝና የግጭቱ ተዋንያንና ከጀርባ ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል።
ስብስቡ ለወጣቱም ቢሆን ይገባዋል ያለውን መልእክቱን አክሏል።
ዛሬ አገራችን ውስጥ በመካሄድ ላይ ያለው ተስፋ ሰጪ ለውጥ እንቅስቃሴ ከላይ የተጠቀሰው አሳዛኝ ግጭት በተቀሰቀሰባቸው አካባቢዎች የሚኖሩ ወጣቶችን ጨምሮ መላው የኢትዮጵያ ሕዝብ በከፈለው የህይወትና የአካል መስዋዕትነት የተገኘ ለውጥ ነው። ስለዚህ ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ሀገር ውስጥም ሆነ ከሀገር ውጭ የሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው።
አሁን ያለውን አስቸጋሪ ሁኔታ ተገንዝቤያለሁ ያለው ይህ ስብስብ ለመንግስት ኃላፊዎችም ማሳሰቢያለሁ።
በዚህ አስቸጋሪ የለውጥ ወቅት ሀገራችንን የመምራት ከባድ ኃላፊነት የወደቀባቸው የመንግስት አካላትም የሀገርንና የህዝብን ደህንነት ለመጠበቅ ሲሉ እንዲህ አይነት አደገኛ ችግሮች ከመከሰታቸው በፊት የመከላከል እርምጃ እንዲወስዱና በመካሄድ ላይ ባለው ግጭት እጃቸው ያለበትን ኃይሎች በአስቸኳይ አጣርቶ ለህግ የማቅረብ ኃላፊነታቸውን በአግባቡ እንዲወጡ ማሳሰብ እንወዳለን።
መግለጫው አክሎም ለውጡን ለማደናቀፍ ከውስጥም ሆነ ከውጭ ሆነው እየሰሩ ያሉ ኃይሎች በመካከላችን የሚታዩ ልዩነቶችን ተጠቅመው ለውጡን እንዳይቀለብሱ አባሎቻችንና ደጋፊዎቻችንን ከጎናችን እንዲቆሙ ጥሪያችንን በጋራ እናቀርባለን ብሏል። እነዚህ በውስጥና በውጭ አሉ የተባሉትን የለውጡን ሂደት አደናቃፊ ኃይሎች ማንነት ለመጥቀስ ግን ስብስቡ አልፈለገም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን ተከታዩ ዘገባችን ወደ ሎስ አንጀለስ ይወስደናል። በሎስ አንጀለስና በአካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን የወንጌል አማኞች በጸሎት ምስጋና ቀረቡ። በሁለቱ ሕዝቦች መካከል ለዘመናት የቆየውን የአንድነት መንፈስ አጠናክረው መቀጠል እንዳለባቸውም የሃይማኖት አባቶች አሳስበዋል። ዳንኤል አርጋው ስነ ስርዓቱን ተከታትሎታል።
በኢትዮጵያና በኤርትራ ህዝቦች መካከል ስለተጀመረው አዲስ የሰላም ሂደት ምክንያት በማድረግ ባሳለፍነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ከሰባት በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ህዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖረው ዘንድ ለመደገፍ በርካታ የሃይማኖቱ ምዕመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረው ውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ፣ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቅርበዋል።
ፓስተር ኃይሉ ቸርነት እባላለሁ። የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ሎስ አንጀለስ ነው። የተለየ ጊዜ ነበረ። በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን ዛሬም ለምስጋና የተሰበሰብንበት አብይ ዓላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። ይህ ብሩህ ተስፋ በሁለቱ ሀገሮች ህዝቦች ተጠናክሮ እንዲቀጥል እያንዳንዳቸው ከመነቃቀፍ ይልቅ ለመተቃቀፍ፣ ከመገፋፋት ይልቅ ከመወዳደር ይልቅ ለመተባበር፣ ከፉክክር ይልቅ አብሮ ለመኖር የበለጠ የየበኩላቸውን እገዛ እያዋጡ የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ህዝቦች የተጠሙትን ሰላም፣ ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው። ዛሬም ለዚህ ምንጩ አምላካችን እንደሆነ አመስግነናል። ወደ ላይ እሱን ስናመሰግን የጎንዮሽ ደግሞ ህዝቦች እንዲተቃቀፉ፣ እንዲያያዙ፣ እንዲተዛዘኑ፣ እንዲደጋገፉ፣ በህብረት እንዲኖሩ ይህ ትብብር ተጠናክሮ እንዲቀጥል በጥብቅ አሳስባለሁ።
ስሜ ፓስተር ቴዎድሮስ ኃይለማርያም እባላለሁ። ከኢትዮጵያ አማኑኤል ቤተክርስቲያን ሎስ አንጀለስ ዛሬ በነበረን ፕሮግራም እንደተናገርነው እንደጀመርነው በዛሬው ዕለት በኢትዮጵያና በኤርትራ መካከለ የተጀመረውን ይህንን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። ይሄ ቀን ማለት በሎስ አንጀለስ ላለን ለክርስቲያኖች ታላቅ የመታሰቢያ ዕለት ነበረ። በዚህ ዕለት በኤርትራውያንና በኢትዮጵያ ማከል ትልቅ ፍቅር ያየንበት ዕለት ነው። ይሄ ደግሞ በሀገራችንን በኢትዮጵያና በኤርትራ ማከልም የተጀመረው እስከ ፍጻሜ ድረስ ይቀጥላል ብለን እናምናለን። ለዚህም ደግሞ አብዝተን እንጸልያለን። እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርካል።
የሰላም ሂደቱን ለማመስገን በተጠራው ስነ ስርዓት ላይም ያምልኮ የውዳሴ ጸሎት እንዲሁም የምስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የምትከታተሉት ጋቢና ቪኦኤ ነው። ዳንኤልን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እንሄዳለን። ከ2000 በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርብ ጊዜ ወደ ሀገር ውስጥ ይገባሉ ሲሉ የንቅናቄው ሊቀመንበር አቶ መኮንን ተስፋይ ተናግረዋል። የንቅናቄው አመራሮች በዛሬው ዕለት ወደ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አቶ መኮንን እንደተናገሩት የንቅናቄው አባላት ወደ ሀገር ውስጥ ሲገቡ የሚቋቋሙበት ሁኔታ ለማመቻቸት ከመንግስት ጋር ተነጋግረናል ብለዋል። በአቀባበሉ የተገኙ የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርሀ በበኩላቸው የክልሉ መንግስትና የክልል ገዢው ፓርቲ ህወሓት ከደምህት ጋር በሚያገናኛቸው ጉዳዮች ላይ አብረው ይሰራሉ ብለዋል። ሙልጌታ አጽበሀ ተከታዩን ዘግቧል።
ከ17 ዓመታት በፊት ነው የተመሰረተው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት። ይህ ፓርቲ ዲሞክራሲና ፍትህ ለማስፈን በማለት በትጥቅ ትግል ነው የቆየው። በኢትዮጵያ መጣ በተባለው ለውጥ መሰረት የፖለቲካ ፓርቲዎች ወደ አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ በቀረበው ጥሪ መሰረት የፓርቲው አመራሮች ባለፈው ሳምንት ወደ አገር ውስጥ ገብቷል። በዛሬው ዕለትም ወደ መቀለ ከተማ ሲገቡ አመራሮቹ በክልሉ ከፍተኛ የመንግስት ስራ ኃላፊዎች አቀባበል ተደርጎላቸዋል። የደምህት ሊቀመንበር አቶ መኮንን ተስፋ ፓርቲያቸው የትጥቅ ትግል አቆሞ ወደ ሰላማዊ ትግል እየገባ መሆኑን ገልጿል።
ለውጥ ንምምጻእ ናይ ንኾነ ቃል ጸኒሕና ዲሞክራሲ ንምምጻእ ፍትሕ ንምምጻእ ኢልና
ለውጥ ለማምጣት ስንል ነው ስንታገል የቆየ ነው። ለዲሞክራሲና ለፍትህ ስንል በትጥቅ ትግል ቆይተናል። በአሁኑ ጊዜ እየመጣ ያለው ለውጥ ተመልክተን ለውጡም ደግፈን ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መጥተናል። ሲታገሉ የቆዩ ከ2000 በላይ አባሎቻችንም አሉ። በተለያዩ ክፍሎች ተደራጅተው እየታገሉ የቆዩም በቅርቡ ወደ ሀገር ውስጥ ይገባሉ ነው ያሉት። በቅርብ ጊዜ የሚገቡ የደምህት ሰራዊት ወደ ህዝቡ ሲቀላቀሉ የሚቋቋምበት ሁኔታ ለማመቻቸት ከመንግስት ጋር ተወያይተናል ሲሉም አቶ መኮንን ተናግሯል። በቀጣይ የትግል ሂደታቸው ተጠይቀው ሊቀመንበሩ ፓርቲያቸው መክሮበት ለህዝብ እንደሚያሳውቅም ገልጿል። ለደምህት አመራር በተደረገው አቀባበል የተገኙ የትግራይ ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርህም የክልሉ መንግስት አስቀድሞ የደምህት አባላትና አመራሮች ወደ አገር ውስጥ እንዲገቡ ጥሪ አቅርቧል፣ አሁን ደግሞ በመምጣታቸው ደስ ብሎናል ብለዋል።
በጻውዒት መሰረት መጽየም ያለው አመራርሃ
ጥሪው መሰረት በማድረግ የደምህት አመራሮች መጥቷል። አባላቶቻቸው ደግሞ በቅርብ ጊዜ ይገባሉ። እነዚህ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ እስከሚታገሉ ድረስ ህወሓትም የያዘው ዓላማ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ በመሆኑ አብረን ለመታገል ዝግጁ ነን። መልካም የትግል ጊዜም እንዲሆኑላችሁ እመኛለሁ ነው ያሉት። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
ጌታ ጽባህን እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ፕሮግራማችን ወደ መጠናቀቁ ነው። እስክንድር ፍሬው ከአዲስ አበባ ያደረሰን ዘገባ ደርሶን ነበር፣ ነገር ግን በሰዓት ጥበት ምክንያት አሁን ሙሉን ማሰማት አንችልም። ከዘገባው ለመረዳት እንደቻል ነው ግን በዛሬው ዕለት በአዲስ አበባ ከተማና እንደዚሁም በአርባ ምንጭ በቡራዩ አካባቢ የደረሰውን ጥቃት አስመልክቶ ለተቃውሞ ሰልፍ ሰዎች አደባባይ ወጥተው እንደነበረ ነው። በአርባ ምንጭ ከተማ በአብዛኛው በጋሞ ተወላጆች ላይ ነው ጥቃቱ የደረሰው በሚል በአርባ ምንጭ ከተማ ሰልፍ የወጡት ሰዎች አንድ የጋሞ ብሔረሰብ ተወላጅ የሆኑ አቶ ደምሴ የተባሉ ሰው አነጋግሮ እስክንድር በዘገባው ላይ አካቷል። እሳቸው እንደሚሉት በተቃውሞ ሰልፍ ሰዎች ወጥተው ነበረ። ነገር ግን በኦሮሚያ ባንክና በሃይሌ ሪዞርት ላይ አላስፈላጊ የሆኑ ጥቃቶችን ለማድረስ በሞከሩ ወጣቶች በተፈጠረ ግጭት የሁለት ሰው ሕይወት ማለፉን፣ ሰባት ሰዎች ደግሞ መቁሰላቸውን ነግረውታል። በተጨማሪም ቀደም ብለን እንደዘገብነው ኮሚሽነር ዘይኑ ጀማል እንደነገሩን በአዲስ አበባ ከተማ ደግሞ በዚሁ የአምስት ሰዎች ህይወት ማለፉን ነው ኮሚሽነር ዘይኑ ጀማል አጠንክረው እንደተናገሩት። እንግዲህ ሁሉም ሰው የመፍትሄው አካል እንዲሆን ብለዋል። አድማጮች፣ ለሰዓቱ ያበቃን።
ኩን ራዲዮ ሰገሌ አሜሪካቲ